ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መስከረም 7 2011 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን። የምሽቱ አስተናጋጆቻችሁ አዲሱ አበበና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን።
በቡራዩና በአካባቢው በተደራጁ ኃይሎች የተፈጸመ ነው በተባለ ጥቃት የተገደለው ሰው ቁጥር 23 መድረሱ ተገልጿል።
አንዳንዶቹም ቦምብ ጭምር ይዘው የወጡበት ከነ ቦምባቸው እጅ ከፍንጅ እዛው በነበሩ ሰላማዊ ህብረተሰብ ተጠቁሞ ፖሊስ ሊይዝ የቻለበት ሁኔታ እንዳለ ለመግለጽ እወዳለሁ። ከዛ ውጭም ለዝርፊያም በተለይ ወደ መርካቶ አካባቢ፣ ፒያሳ አካባቢ ለዝርፊያ የሚቀጡ በቁጥጥር ስር ለማዋል ጭምር የተገደደበት ሁኔታ እንደነበረ
የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ናቸው የሰማችኋቸው። በአብይ ርዕስና በመጽሔት ዘገባዎችን ይዘናል።
ሰሞኑን በአዲስ አበባና በሌሎችም አካባቢዎች በተካሄዱ ግጭቶች ወንጀል የፈጸሙ ቡድኖችና ግለሰቦችን 7 የኢትዮጵያ የፖለቲካ ድርጅቶች በጽኑ አወገዟቸው።
ወጣቱ በማወቅም ሆነ ባለማወቅ በራሱ መስዋዕትነት የተገኘውን ይህንን ተስፋ ሰጪ የለውጥ ጅማሮ ለመቀልበስ ከሀገር ውስጥም ሆነ ከሀገር ውጭ የሆነው ለውጡን ለመቀልበስ ተግተው ለሚሰሩ ኃይሎች መሳሪያ እንዳይሆን ማሳሰብ ተገቢ ነው።
አቶ በቀለ ገርባ ነው የሰማችሁት። በመጽሔት ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ቀደም ሲል እንደገለጽ ነው ከአዲስ አበባ ወጣ በላ በምትገኘው ቡራዩ ውስጥ የተቀሰቀሰ የጎሳ ግጭት እስካሁን ባለን መረጃ መሰረት ለ23 ሰዎች ሞት ምክንያት መሆኑ ተገለጠ። በዛሬው ዕለትም አዲስ አበባ ውስጥ በተፈጠረ ግጭት 5 ሰዎች መሞታቸውን ፖሊስ አስታውቋል። የቡራዩ አመጽ የተቀሰቀሰው ባለፈው ቅዳሜ በስደት የቆየው የኦሮሞ ነጻነት ግንባር ኦነግ መሪዎች አዲስ አበባ ሲገቡ ከነበረው የአቀባበል ስነ ስርዓት በኋላ መሆኑም ታውቋል። ዘገባዎች እንዳመለከቱት የተደራጁ የአመጽ ቡድኖች ነዋሪዎች ላይ ጥቃት ፈጽመዋል። ቡራዩ ውስጥ የንግድ ድርጅቶችንም ዘርፈዋል። የመጽሔታችን አብይ ዘገባ ዝርዝሩን ያቀርባል። በተያያዘ ዜና በቡራዩና አካባቢው በሰላማዊ ዜጎች ላይ የተፈጸመው ጭካኔ የተሞላበት ጥቃት በአርበኞች ግንቦት 7ና በአቶ ዳውድ ኢብሳ በሚመራ ኦነግ ስም አስመስለው የተደራጁ ቡድኖች የፈጸሙት ስለመሆኑ አንዳንድ ማስረጃ መኖሩን የፌዴራል ፖሊስ ኮሚሽን ኮሚሽነር ለአሜሪካ ድምፅ ገልጠዋል። በአጠቃላይ ጥቃቱና ግርግሩ ሆን ተብሎ ታስቦበት የተጀመረው ለውጥም እንዳይሳካ የተከናወነ መሆኑንም ተናግረዋል። በሁለቱ ድርጅቶች ስም ተደራጅተው ጥቃት ፈጽመዋል የተባሉት ሰዎች ማንነት ምርመራው ከተጠናቀቀ በኋላ ይፋ እንደሚደረግም ጠቁመዋል። ይህም ከዜናው በኋላ የሚቀርበው የመጽሔቱ አንዱ የዘገባ ርዕስ ነው። ይህ በእንዲህ እንዳለ የትግራይ ብሔራዊ ክልላዊ መንግስት ዛሬ በሰጠው መግለጫ ካለፉት 3 ዓመታት ጀምሮ በተለያዩ የአገሪቱ አካባቢዎች በተፈጠረው ሁከትና ብጥብጥ ሳቢያ የዜጎች ሰላምና ደህንነት አደጋ ውስጥ እንደገባና በርከት ባሉ አካባቢዎች ሰዎች ለስራ በወጡበት በሰላም መመለስ እያቃታቸው እንደነበር አስታውቆ ዜጎች በተለያዩ የአገራቸው አካባቢዎች በነጻነት የመንቀሳቀስ የመኖር ሀብት የማፍራትና የማካበት ህገ መንግስታዊ መብታቸውና ነጻነታቸው ከመገደቡ ባሻገር በአገሪቷ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እድገት ላይ ከባድ የሆኑ ጉዳቶች የሚያደርስና የጥፋት ተግባር በመሆኑ በሆነ መለኪያ ተቀባይነት የሌለውና በአጭር ጊዜ መቆም ያለበት መሆኑን አስታውቋል። ትናንት በቡራዩና ዛሬም በአዲስ አበባ የደረሰው ጉዳት በአስቸኳይ እንዲቆም ጥሪያችንን እያቀረብን በተመሳሳይ ለሚፈጠሩ የጥፋት ተግባራት መሸከም ማለት ችግሩን ወደ ሌሎች የአገሪቱ ክፍሎች እንዲዛመቱ መፍቀድና ሁኔታዎች ከጊዜ ወደ ጊዜ እየተስፋፉና እየከበዱ እንዲሄዱ ተጨማሪ እድል መስጠት መሆኑን ሊሰመርበት ይገባል ብሏል የትግራይ ብሔራዊ ክልላዊ መንግስት በሰጠው መግለጫ።
ኤርትራና ኢትዮጵያ የሰላም ስምምነት ትናንት እሁድ ጀዳ ውስጥ ተፈራርመዋል። የሰላም ንፋስ በአፍሪካ ቀንድ እየነፈሰ ነው። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ናቸው ይህንን ያሉት። የመንግሥታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በተገኙበት የሳዑዲ አረቢያው ንጉሥ ሳልማን በሳውዲ አረቢያው ንጉስ ሳልማን እማኝነት ነው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚደንት ኢሳያስ አፈወርቂ ስምምነቱን የፈረሙት። ስምምነቱ 7 ነጥቦችን የያዘ መሆኑ ከመጠቆሙ በስተቀር ዝርዝሩ ገና ይፋ አልተደረገም። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ስምምነቱ ታሪካዊ መሆኑን ተናግረዋል።
The signature of the peace agreement between the president of Eritrea and the prime minister of Ethiopia is indeed
በኤርትራ ፕሬዝዳንትና በኢትዮጵያ ጠቅላይ ሚኒስትር ስምምነት መፈረሙ ለበርካታ 10 ዓመታት የዘለቀውን ግጭት ያከተመ በመሆኑ በርግጥም ታሪካዊ ስምምነት ነው። እንዳለመታደል ሆኖ ግጭቶች እየተበራከቱና ያለማቋረጥ እየተቀጣጠሉ ባሉበት የዓለማችን ወቅታዊ ዞታ ይሄ ስምምነት መደረሱ እጅግ ትርጉም አለው። የሳቢያ የሳውዲ አረቢያ ይቅርታ መንግስትም በዚች እየታመሰች ያለች ዓለም ውስጥ የሰላምን ድባብ ለማስፈን በመናደርገው ጥረት ይህን ታላቅ ክንዋኔ እንድንመሰክር እድሉን ስለፈጠረልን በጥልቅ ላመሰግን እወዳለሁ።
የሁለቱ ሀገሮች ግንኙነት የተሻሻለው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሰኔ ኢትዮጵያ በአውሮፓ የዘመን አቆጣጠር በ2000 ዓመተ ምህረት የተፈረመውንና የተባበሩት መንግስታት ድርጅት ያሸማገለውን ስምምነት እንደምትቀበል ይፋ ካደረጉ ወዲህ መሆኑ ይታወቃል።
የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ የላቀ ሐሳብ ለበለጠ ድል በሚል ሲያሜ 9ኛ ድርጅታዊ ጉባኤውን ነገ መስከረም 8 ቀን በጅማ ከተማ እንደሚከፍት አስታወቀ። የጉባኤው ቃል አቀባይ አቶ አዲሱ አረጋ ለጋዜጠኞች በሰጡት መግለጫ ባለፉት 3 ዓመታት በነበሩ የድርጅቱ ፖለቲካዊና ውስጣዊ እቅዶች ላይ ሪፖርት ቀርቦ በውይይት እንደሚጸድቅም ተናግረዋል። ከአጀንዳዎች መካከል አንዱ የድርጅቱን ታሪክ የሚመለከትና የነበሩትን ሲያሜዎች እንዲሁም የአርማ ለውጥ ማድረግ መሆኑን ቃል አቀባዩ አስምረውበታል። ዘገባ አለ።
ባለፉት 28 ዓመታት ሲጠቀምበት የነበረውን ሲያሜ አርማና ድርጅታዊ መዝሙር በአዲስ የሚተካበትና ራሱን አሁን ከደረስንበት የትግል ምዕራፍ አንጻር ራሱን አጠናክሮ የሚወጣበት ጉባኤ መሆኑ ነው። ስለዚህ የተዘጋጁ ረቂቅ ሲያሜዎች አሉ። የተዘጋጀ አማራጭ ሎጎ ወይም አርማ አለ። እንዲሁም መዝሙሮችን በአማራጭ ተዘጋጅቶ ከጉባኤው አባላት ተወያይተውበት በሚደርሱበት ውሳኔ መሰረት ድርጅቱ ራሱን ሪብራንድ አድርጎ ይወጣል ማለት ነው።
በዚህ ጉባኤ ላይ 1066 አባላት እስከታች ካለው መዋቅር ተወክለው የሚሳተፉበት ሲሆን 250 የሚሆኑ ተሳታፊዎች ደግሞ አለድምጽ በታዛቢነትም እንደሚሳተፉበት ተነግሯል። የአባላቱን ውክልና በተመለከተ ከዚህ ቀደም ባልተለመደ መንገድ ሁሉም አባላት በአጀንዳው ላይ ተወያይተውበት ተወካዮቹ መመረጡንም ገልጸዋል። በዚህ ጉባኤ ላይ ኦዴድ ከዚህ ቀደም ይተዳደርበት የነበረውን የመተዳደሪያ ደንብ ማሻሻልና ድርጅቱን የሚመሩ አመራሮችም ምርጫ እንደሚካሄድበት አቶ አዲሱ አረጋ ገልጸዋል።
ትግሉ ከደረሰበት ምዕራፍ አንጻር ትግሉን መሸከም የሚችሉ በብቃት በስነ ምግባር በህዝብ ተቆርቋሪነት የተሻለ ብቃት ያላቸው ቁጥራቸው በርከት ያለ ወጣት ምሁራን አመራሮች ወደ አመራር እርከን ይመጣሉ ተብሎ ነው የሚጠበቀው ማለት ነው።
ማክሰኞ መስከረም 8 በሚደረገው የጉባኤው መክፈቻ ላይ ከ6000 በላይ የተለያዩ የማህበረሰብ አካላት የሚሳተፉበት ሲሆን የድርጅቱ ሊቀመንበርና ጠቅላይ ሚኒስትር ዶክተር አብይ አህመድ የመክፈቻ ንግግርም እንደሚያደርጉበት ይጠበቃል። ለአሜሪካ ድምጽ ሙክታር ጀማል ነኝ ጅማ።
ሙክታር እናመሰግናለን ለዘገባው። ከ2000 በላይ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት ሰራዊት አባላት በቅርቡ ወደ አገር እንደሚመለሱ የንቅናቄው ሊቀመንበር አቶ መኮንን ተስፋ ያስታውቀዋል። የንቅናቄው መሪዎች ዛሬ መቀለ ከተማ ሲገቡ አቀባበል ተደርጎላቸዋል። አጭር የዜና ዘገባለን።
ደምህት ዲሞክራሲና ፍትህ ለማስፈን በማለት በትጥቅ ትግል ነው የቆየው። በኢትዮጵያ መጣ በተባለው ለውጥ መሰረት የፖለቲካ ፓርቲዎች ወደ አገር ውስጥ ገብተው በሰላማዊ መንገድ እንዲታገሉ በቀረበው ጥሪ መሰረት የፓርቲው አመራሮች ባለፈው ሳምንት ወደ አገር ውስጥ ገብቷል። በዛሬው ዕለትም ወደ መቀለ ከተማ ሲገቡ አመራሮቹ በክልሉ ከፍተኛ የመንግስት ስራ ኃላፊዎች አቀባበል ተደርጎላቸዋል። የደምህት ሊቀመንበር አቶ መኮንን ተስፋ ፓርቲያቸው የትጥቅ ትግል አቆሞ ወደ ሰላማዊ ትግል እየገባ መሆኑን ገልጿል።
ምጻና ነው ቃለ ጸናና ዲሞክራሲ ለምጻ ፍትህ ለምጻና
ለውጥ ለማምጣት ስንል ነው ስንታገል የቆየ ነው ለዲሞክራሲና ለፍትህ ስንል በትጥቅ ትግል ቆይተናል በአሁኑ ጊዜ እየመጣ ያለው ለውጥ ተመልክተን ለውጡም ደግፈን ከትጥቅ ትግል ወደ ሰላማዊ ትግል ለመግባት መጥተናል ሲታገሉ የቆዩ ከ2000 በላይ አባሎቻችንም አሉ በተለያዩ ክፍሎች ተደራጅተው እየታገሉ የቆዩም በቅርቡ ወደ ሀገር ውስጥ ይገባሉ ነው ያሉት በቅርብ ጊዜ የሚገቡ የደምህት ሰራዊት ወደ ህዝቡ ሲቀላቀሉ የሚቋቋምበት ሁኔታ ለማመቻቸት ከመንግስት ጋር ተወያይተናል ሲሉም አቶ መኮንን ተናግረዋል በቀጣይ የትግል ሂደታቸው ተጠይቀው ሊቀመንበሩ ፓርቲያቸው መክሮበት ለህዝብ እንደሚያሳውቅም ገልጿል ለደምህት አመራር በተደረገው አቀባበል የተገኙ የትግራይ ወጣቶችና ስፖርት ቢሮ ኃላፊ አቶ ነጋበርህም የክልሉ መንግስት አስቀድሞ የደምህት አባላትና አመራሮች ወደ ሀገር ውስጥ እንዲገቡ ጥሪ አቅርቧል አሁን ደግሞ በመምጣታቸው ደስ ብሎናል ብለዋል
በጻውዒት መሰረት መጽየሞለው አመራራሃ
ጥሪው መሰረት በማድረግ የደምህት አመራሮች መጥቷል አባላቶቻቸው ደግሞ በቅርብ ጊዜ ይገባሉ እነዚህ ለትግራይ ህዝብ ሰላም ልማትና ዲሞክራሲ እስከሚታገሉ ድረስ ህውሃትም የያዘው አላማ ለትግራይ ህዝብ ሰላም ልማትና ዲሞክራሲ በመሆኑ አብረን ለመታገል ዝግጁ ነን መልካም የትግል ጊዜም እንዲሆንላችሁ እመኛለሁ ነው ያሉት ከ17 አመታት በፊት ነው የተመሰረተው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለ
ሙልጌታን እናመሰግናለን ዜናውም በዚህ አበቃ The Voice of America ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ 15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መስከረም 7 2011 ምሽት ፕሮግራም ነው።
የባህር ዳር ከተማ ወጣቶች ከፖሊስ ጋር በመተባበር ጸጥታ የማስከበር ተግባር በበጎ ፈቃደኛነት እያከናወኑ መሆናቸውን አስታውቀዋል። ዘገባ ይዘናል በዚህ ላይ በምሽቱ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በቡራዩና በአካባቢው በተደራጁ ኃይሎች የተፈጸመ ነው በተባለ ጥቃት የተገደለው ሰው ቁጥር 23 መድረሱን የኦሮሚያ ፖሊስ ኮሚሽነር አስታውቀዋል። በአዲስ አበባና በአርባ ምንጭ ከተሞች ደግሞ ለተጎጂዎች ፍትህ የሚጠይቁ ሰልፎች ተካሂደዋል። በተፈጠረው ግጭትም ሕይወት መጥፋቱ ታውቋል። በተፈጠረ ሁኔታ ማዘናቸውን የገለጡት ጠቅላይ ሚኒስትር አብይ አህመድ አጥፊዎቹ እንደሚጠየቁም ተናግረዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ልኮልናል።
የአዲስ አበባ አንዳንድ አካባቢዎችና ዋና ዋና መንገዶች የዛሬ ገጽታ ይሄ ነው። በማህበራዊ ሚዲያ የተጠራሩ ወጣቶች ቁጣቸውን የገለጹበት፣ ከጸጥታ ኃይሎች ጋር ጭምር ፍጥጫ ውስጥ የገቡበት። አደባባይ የወጡበት ምክንያትም በቡራዩና አካባቢው የተከሰተውን ግድያና ዝርፊያ እንደዚሁም መፈናቀል ለማውገዝና ፍትህ ለመጠየቅ መሆኑን በመፈክሮችና በተለያዩ መንገዶች ገልጸዋል። ሰልፉን ተከትሎ ሁኔታዎች ከቁጥጥር ውጪ ወጡበት አጋጣሚ መፈጠሩን የገለጹት የፌደራል ፖሊስ ኮሚሽነር ዘይኑ ጀማል እርምጃ መወሰዱንም አስታውቀዋል። ተገቢ ባሉት የፖሊስ እርምጃም 5 ሰዎች መሞታቸውን ለሀገር ውስጥ የመገናኛ ብዙሃን አብራርተዋል።
አንዳንዶቹም ቦምብ ጭምር ይዘው ወጡበት ከነ ቦምባቸው እጅ ከፍንጅ እዛው በነበሩ ሰላማዊ ህብረተሰብ ተጠቁሞ ፖሊስ ሊይዝ የቻለበት ሁኔታ እንዳለ ለመግለጽ እንደወዳለሁ። ከዛ ውጪም ለዝርፊያም በተለይ ወደ መርካቶ አካባቢ፣ ፒያሳ አካባቢ ለዝርፊያ የሚቃጡ በቁጥጥር ስር ለማዋል ጭምር የተገደደበት ሁኔታ እንደነበረ፣ የተወሰኑ ደግሞ በቡድን በመደራጀት ከሰልፈኞቹ ወጣ ብለው የጸጥታ ኃይሎች የያዙት መሳሪያ ጭምር ለመቀማት ጥረት ማድረግ ሳይሆን ከአንድ የጸጥታ ኃይል አንድ ጠመንጃ መመንጠቃቸው፣ በዚህም ሳቢያ በአጠገብ የነበሩ የጸጥታ ኃይሎች የማያዳግም እርምጃ ወስደው የተወሰኑ ሰዎች መሞታቸው እና ሌሎች ደግሞ የተወሰኑ መቁሰላቸው ነው። እንግዲህ ለማወቅ እስካሁን ድረስ ባለ መረጃ ለማወቅ የተቻለው 5 የሚሆኑ ሰዎች ላይ መሞታቸው።
በደቡብ ብሔር ብሔረሰቦችና ህዝቦች ክልል ጋሞ ጎፋ ዞን አርባ ምንጭ ከተማ እንደዚሁ ግጭትና ጉዳት ያስከተለ የተቃውሞ ሰልፍ ተካሂዷል። በቡራዩና አካባቢው ከመውቱት ከቆሰሉትና ከተፈናቀሉት ሰዎች አብዛኛዎቹ የጋሞ ብሔረሰብ ተወላጆች መሆናቸውን የጠቀሱት የብሔረሰቡ ባህላዊ መሪና ታዋቂ ፖለቲከኛ ከአውደ ምስቴ ጻራ የሰልፉ መነሻም ይሄው መሆኑን አብራርተዋል።
በኦሮሚያ ክልልና በአዲስ አበባ አካባቢ በተለይ ኦሮሚያ ልዩ ዞን የሚባለው አካባቢ እና በአዲስ አበባ ውስጥ በአምስት ወረዳዎች ከረጅም ጊዜ ጀምሮ ወደ አዲስ አበባ ከዚህ የሄዱት የጋሞ ብሔረሰብ ተወላጆች ይኖራሉ። በዛ አጋጣሚ ምክንያቱ ጠልቀን ወይም ቀርበን በማናውቅ ሁኔታ ካለፉት 3 ቀናት ጀምሮ ከኦሮሚያ በኩል የተወሰኑ ቡድኖች በመነሳት ቤትን በማፍረስ ቤት ውስጥ ያለውን ንብረት በመዝረፍ በልመናም ይሁን በሌላ መልክ ተደናግረው ለመከላከል የሞከሩትን ሰዎች በመግደል ህፃናትም ሴቶችም ተጎድተዋል ነው የሚባለው። አደጋ ደርሶባቸው ነበር። በዛ ምክንያት ይህ የጋሞ ጎፋ ክፍለ ሀገር የጋሞ ክፍለ ሀገር ተወላጆች ናቸው። ከዚህ ነው የሄዱት እና ይህ ብሔረሰብ ይህንን ድርጊት በመቃወም በማውገዝ በሰላማዊ ሰልፍ መልክ ለመግለጽ ለዛሬ ቀጠሮ ይዞ ተነሳስቶ ነበረ።
የተወሰኑ ወጣቶች ግን ከሰልፉ ዓላማ ውጪ ከኦሮሚያ ክልል ጋር በተያያዙ ባንኮች ላይ ጥቃት ሊፈጽሙ መሞከራቸውንና በባህላዊ ልመና ማቆማቸውንም አቶ ደምስ ያስተውሰዋል። በከተማዋ በሚገኘውና የአትሌት ኃይሌ ገብረስላሴ ንብረት በሆነው ኃይሌ ሪዞርት ላይ ጥቃት ለማድረስ የተሞከረው ሙከራ ግን ወደ ግጭት ማምራቱን ሰዎችም መጎዳታቸውን ተናግረዋል። አቶ ደምስ
ሰዎችም ፖሊስም ጥሰው ፈለጉትን አደጋ ለማድረስ በቤቱ ላይ ሞክረዋል እና በዚህ መሃል ላይ ተኩስ ነበርና 7 ሰዎች ቆስለው ሆስፒታል ገብተዋል። ከነሱ 7 ውስጥ 5ቱ ቀላል ጉዳት ስለደረሰ ህክምና እየወሰዱ ነው። 2 ሰዎች ጥይት ሰውነታቸው አካላቸው ውስጥ ሰርጓልና ኦፕራሽን እናደርጋለን የሚል ከሆስፒታሉ አስተዳዳሪ ሰምቼ ነበር። እንግዲህ አሁን እነሱ ይሞቱ አላቅም። 2 ሰዎች ሞተዋል። አስከረናቸው ወደ ወረዳ እየተሸኘ ነው የሚባለው። እንግዲህ ከ7ቱ 2ቱ ከመቱ 3ቱ ህክምና ላይ ናቸው።
2ቱ መሞታቸው ግን ተረጋግጧል። አሁን 2ቱ ሞተዋል ያሉኝ?
አዎ ሞተዋል የሚል ነው የደረሰኝ።
በቡራዩና አካባቢው በነጽዋን ዜጎች ላይ በተፈጸመው ግድያ እንደዚሁም በደረሰው የአካል ጉዳትና ስደት ማዘናቸውን የገለጹት የደቡብ ክልል ገዢ ፓርቲ ደኢህዴን ሊቀመንበርና የህዝብ ተወካዮች ምክር ቤት አፈጉባኤ ሙፈሪያት ካሚል ናቸው። ተጨማሪ ጉዳት ከመያደርስ አካሄድ መጠንቀቅ እንደሚያስፈልግ ግን አሳስበዋል።
ህብረተሰቡ የትኛውንም ህብረተሰብ የሚወክል ጥቃት ባለመሆኑ ተረጋግቶ ችግሩን የፈጸሙ አካላት ላይ የሚወሰደው እርምጃ ተጠናክሮ እንዲቀጥል በያሉበት ጥቃቱን ማውገዝ ተገቢ ቢሆንም እርምጃው ተጠናክሮ እንዲቀጥል መጠየቃቸው ተገቢ ቢሆንም ከዛ ያለፈ ተጨማሪ ጉዳት እንዳይኖር ኃላፊነት በተመላበት መንገድ በትግስት የሚጠባበቁበት ሁኔታም እንዲኖር በዚህ አጋጣሚ መልእክቴን ለማስተላለፍ እፈልጋለሁ።
በኦሮሚያ ልዩ ዞን ቡራዩ ከተማ ለኮ አካባቢ እንደሚኖሩ የገለጹትና በጥቃቱ ምክንያት የተሰደዱት የሁለት ልጆች አባት እንደሚሉት ጥቃቱ የተፈጸመው ከቀዳሚው የኦነግ አመራሮች አቀባበል ስነ ስርዓት በፊት ጀምሮ ነው።
ቡራዩ ላይ ልክ ከላይ ቡራዩ ከተማ ማርያም ጀርባ ላይ ስጋ ቤት በላይ በኩል ይባላል። ከዛ ጀምሮ ከተጀምሮ በቃ ማታ ገብቶ ነገር የቀጠለ አስኮ ደረሰ። እኛም መስሪያ ቤት አካባቢ ደረሰ። እኛም ስራ ቆመን ከዛ ወደ ቤት መግባትና ማውጣት አልቻልንም። መስሪያ ቤት ላይ ተደብቀን ያቺን ቀን አሳለፈን። ሐሙስ ቀጠለ። በጣም ጧፈ። በቃ ቶክስ ነበር። እነሱ ታጥቋል።
በቡራዩ የተፈጸመውን ጥቃት አዲስ አበባ ፓስተር አካባቢ ከባንዲራ ጋር በተያያዘ የተፈጠረው ግጭት ተከታይ አድርገው የሚመለከቱ አሉ። ከቀያቸው ተሰደው አስኮ አካባቢ በፊውተራሪ ሀብተ ጊዮርጊስ ትምህርት ቤት ተጠልለው የሚገኙት አቶ ተፈራ ተስፋዬ ግን በዚህ አይስማሙም።
የተገናኘ አይደለም። ከባንዲራ ጋር ምንም አያገናኝ። ባንዲራ ቢሆን ነው እኛ ለባንዲራው ስለአዲስ አበባ አልወጣንም። እኛ ከነሱ ጋር ነበር አናውቅም። እኛ ለባንዲራ ጉዳይ አይደለም። አንደኛ ንብረት ፍለጋ ነው፣ ሁለተኛ ደግሞ እዛ ክልል መኖር የለባቸው። አሁን በአሁኑ ሰዓት አስኮ የሚባል አካባቢ ጉታብራዊ የሚባለው ትምህርት ቤት ውስጥ እና መድኃኒዓለም ደረጃ 1 ትምህርት ቤት ውስጥ እና ሁለተኛ ደረጃ 1 ውስጥ ደረጃ 2 ውስጥ ከዛ ነው ተገለሰፍሮ ያለው ህዝቡ። እንደገና ቃሌ በድንኳን ደግሞ ቃሌ እንደገና በድንኳን እንደገና ያለ
በቡራዩና አካባቢው በተፈጸመው ጥቃት የተገደሉ ዜጎች ቁጥር 23 መሆኑን የገለጹት የኦሮሚያ ፖሊስ ኮሚሽነር አለማየሁ እጅጉ የቆሰሉም ስላሉ ቁጥሩ ሊጨምር እንደሚችል ጠቅሰዋል። ወንጀለኞቹም ማንንም የማይወክሉ ኃይሎች ናቸው ብለዋል።
ምንም አይነት ምክንያት በሌላቸው ዘራፊዎች የተደራጀ የዘራፊ ቡድን ተደራጅቶ በየሰፈሩ የሰው ህይወትን ያጠፉበት ሁኔታ
ንብረትም ያወደሙበት ሁኔታ ነው ያለው። ይሄኛው ከኋላ ምንድን ነው ያለው ምለው በምርመራ ከተረጋገጠ በኋላ ግልጽ የምደረግ ቢሆንም ሆን ተብሎ ማንንም የማይወክሉ የሰዩትን ያጠፉ ቡድኖች ናቸው። ህዝቡም እዛ አካባቢ ያለውም ህዝብ ይሄን የሚቆነን ተፈናቀሉትን መልሶ ለማቋቋም አሁንም ከፍተኛ ጥረት የሚያደርግና የተደረገውንም ድርጊት እያወገዘ ያለበት ሁኔታ ስላለ ጥቂት የተደራጁ አረመኔ ስራ ሲፈጽሙ የነበሩት ቡድኖች ናቸው እስካሁን ባለ ነው ግምገማ።
የት በቁጥጥር ስር የዋሉ አሉ? ለምሳሌ
እስካሁን ወደ 200 ሰው ነው በቁጥጥር ስር የዋለው።
የተለያዩ አስተያየቶች በተለያየ መንገድ እየተሰጡ ነው። ለምሳሌ ዛሬ በአርባ ምንጭ ከተማ ሰላማዊ ሰልፍ ነበረ። እዛ አካባቢ ያሉ አስተያየት ሰጪዎች ፖሊስ በጊዜው አልደረሰም፣ አብዛኞቹ የተጠቁት የጋሞ ብሔረሰብ ተወላጆች ናቸው፣ ፖሊስ በጊዜ ሊደርስላቸውና ሊከላከልላቸው አልቻለም፣ ኃላፊነቱን አልተወጣም የሚል ቅሬታ ያንጸባርቃሉ። በሌሎችም ሰዎች ይህ የተንጸባረቀ ነው። እንደዚህ አይነቱ አስተያየት ምንድን ነው የእናንተ ምላሽ?
እንግዲህ ቡራዩ በአንነት የሰፈሩበት አካባቢ ሁሉም ቦታ መኪና የማይገባበት የተለያየ ቦታ ጥፋት ያለውና በፍጥነት ለመድረስ የሚችበት ሁኔታ ነው ያለው። እነኚህ የተደራጁት ነፍስ ለጠፉ ግሩፖች ደግሞ ይህንን መከታ በማድረግ በየሰፈሩ ተደራጅተው ባሉ ጥቆማ በሚመጣበት ሰዓት በመኪናም ሄዶ እንደገና በእግር ወደዛ ቦታ ስደረስ የመሰወር ሁኔታዎች አሉ። ጥቃቱ ወደ ከፋና እንደ ሰፋ ሁኔታ ተጅቷል። ከዛ ውጭ ግን ሌሊትም ይህ ችግር ከተፈጠረ በኋላ ኃይልን በመጨመር የተቻለውን ያህል ያደረገበት ሁኔታ ነው። ቀድሞውኑ በየቦታ በየመንደሩ ፖሊስ ለመመደብ ኃይል ችግሮች ይኖራሉ። አሁን ግን ችግሩን መሰረት በማድረግ እስከምረጋጉና ወደ ቦታ እስከምንመለሱ ከተለያዩ ቦታ ኃይል ጨምረን ወደዛ እንዲመለሱ የማድረግ ነው። ከዛ
በግለሰብ ደረጃ ቸልተኝነት ያሳዩ የፖሊስ አባላት ካሉ ግን ተጠያቂ ይሆናሉ ብለዋል የፖሊስ ኮሚሽነሩ። የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል በበኩላቸው በቡራዩና በአንዳንድ የአዲስ አበባ አካባቢዎች የተፈጸመው ወንጀል በፖለቲካ ድርጅቶች ስም የተቀነባበረ መሆኑን ለሀገር ውስጥ የመገናኛ ብዙሃን ገልጸዋል።
ወንጀሉ በደንብ የታቀደና ሁለት ዋና ዋና በሚባሉ ድርጅቶች ስም ፖለቲካ ድርጅቶች ስም የተቀነባበረ ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ ነው። ይህን እቅድ ታች ያሉ የጸጥታ መዋቅሮች ሊያውቁት ይችሉ ነበር ወይ፣ ቀድመው ሊደርሱበት ይችሉ ነበር ወይ ሌላ ጉዳይ ሆኖ ነቅቶ በአካባቢያቸው በየቀበሌው ህብረተሰቡን አስተባብረው ነቅተው የጸጥታ ችግሮችን ከመመከት አንጻር ኃላፊነት መወጣት ያለባቸው ኃላፊነት አለ፣ መውሰድ ያለባቸው ኃላፊነት አለ። ስለዚህ ከዚህ አንጻር የተወሰኑ ክፍተቶች ነበሩ።
ወንጀሉ በየትኞቹ የፖለቲካ ድርጅቶች ስም እንደተቀነባበረ ግን ኮሚሽነሩ አልጠቀሱም። ከቡራዩ በተጨማሪ በአዲስ አበባም ከ300 በላይ ተጠርጣሪዎች በቁጥጥር ስር መዋላቸውን ግን ኮሚሽነሩ አመልክተዋል። በንጹሃን ዜጎች ሞትና በደረሰው የአካል ጉዳት ማዘናቸውን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ለሟቾቹ ቤተሰቦች መጽናናትን ተመኝተዋል። መንግስት ጉዳዩን አጣርቶ እርምጃ እንደሚወስድም አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንድርን እናመሰግናለን። አድማጮች ከአሜሪካ ድምፅ መጽሔትን ነው እያዳመጣችሁ ያላችሁት። የሰማችሁትም የዕለቱን አብይ ዘገባ ነበር። የትንታኔው መጽሔት ደግሞ ይቀጥላል።
ክቡራትና ክቡራን አድማጮች ከፌዴራል ፖሊስ ኮሚሽነር ከአቶ ዘይኑ ጀማል ጋር ያደረግነው ቃለ ምልልስ አለ፣ እየተሰናዳ ነው። እንደተጠናቀቀ ይዘንላችሁ እንመለሳለን። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሰሞኑን በአዲስ አበባና በሌሎችም አካባቢዎች በተካሄዱ ግጭቶች ወንጀል የፈጸሙ ቡድኖችና ግለሰቦችን 7 የኢትዮጵያ የፖለቲካ ድርጅቶች ማውገዛቸው ታውቋል። ግጭቶቹን አስተባብረዋል ያሏቸው በሀገር ውስጥና ከሀገር ውጭ የሚገኙ ወገኖችም ከድርጊታቸው እንዲታቀቡ፣ የመንግሥት አካላትም ወንጀለኞቹን በአስቸኳይ ሕግ ፊት እንዲያቀርቡ አሳስበዋል። የመለስካቸው አመሃ ዘገባ ከአዲስ አበባ ዝርዝሩን ይዟል።
ዛሬ ከቀትር በኋላ እነዚህ ሰባቱ የፖለቲካ ድርጅቶች ያወጡት የጽሑፍ መግለጫ እንዳመለከተው ሰሞኑን በአዲስ አበባ ከተማና በሀገሪቱ አንዳንድ ክፍሎች የሚስተዋሉ ግጭቶች የፖለቲካ አመለካከትን መሠረት ያደረጉ ይምሰሉ እንጂ ሌላ ምክንያት እንዳላቸው ይሞግታል። እንደ መግለጫው አባባል ከግጭቶቹ በስተጀርባ መላው አገራችንንና ሕዝባችን ተስፋ ያደረገውን የለውጥ ሂደት ለማሰናከል ተግተው የሚሰሩ ኃይሎች የሚያቀናብሩት ሴራ ለመሆኑ መገመት የማያስቸግር ግጭቶች ተቀስቅሰው የዜጎችን ሕይወት እስከ መቅጠፍ መድረሱን የሚያረጋግጡ መረጃዎች በሰፊው እየቀረቡ ናቸው ብሏል። በተለይም ዛሬ በሀገሪቱ ተስፋ የሚሰጥ ለውጥ በተጀመረበትና ለውጡን ወደ አስተማማኝ ምዕራፍ ለማሸጋገር ጥረት በሚደረግበት ወቅት እንዲህ ያለ ግጭት መቀስቀሱ ማንኛውንም ቅን የሀገሪቱን ዜጋ እጅግ የሚያሳስብና የሚያሳዝን ነው ሲል ድርጅቶቹ ያወጡት የጽሑፍ መግለጫ ያስረዳል። አክሎም ይኸው የኦሮሞ ፌዴራላዊ ኮንግሬስ፣ የኦሮሞ ዴሞክራቲክ ግንባር፣ የኦሮሞ ነጻነት ግንባር፣ የኦሮሞ አንድነት ነጻነት ግንባር፣ የኦሮሞ ነጻነት ግንባር ለአንድነት፣ ሰማያዊ ፓርቲና አርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ በጋራ ያወጡት መግለጫ ወንጀሉን የፈጸሙና ያስተባበሩ አካሎችን በጽኑ አውግዟል። የኦሮሞ ፌዴራላዊ ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ
መስከረም 6 እና 7 ቀን 2011 ዓመተ ምህረት ተሰብስበን የግጭቱን አሳሳቢነትና የደረሰውን የጉዳት መጠን ከመገመገምን በኋላ ግጭቱን የቀሰቀሱትም ሆነ በግጭቱ በመሳተፍ በሰው ሕይወት አካልና ንብረት ላይ ወንጀል የፈጸሙ ግለሰቦችን ወይም ቡድኖችን በጽኑ እንደምናወግዝና የግጭቱ ተዋንያንና ከጀርባ ሆነው ግጭቱን ያስተባበሩ የውጭና የአገር ውስጥ ኃይሎች ከዚህ ድርጊታቸው በአስቸኳይ እንዲታቀቡ ለማሳሰብ ይህንን መግለጫ በጋራ ለማውጣት ተስማምተናል።
ስብስቡ ለወጣቱም ቢሆን ይገባዋል ያለውን መልእክቱን አክሏል።
ዛሬ አገራችን ውስጥ በመካሄድ ላይ ያለው ተስፋ ሰጪ የለውጥ እንቅስቃሴ ከላይ የተጠቀሰው አሳዛኝ ግጭት በተቀሰቀሰባቸው አካባቢዎች የሚኖሩ ወጣቶችን ጨምሮ መላው የኢትዮጵያ ሕዝብ በከፈለው የሕይወትና የአካል መስዋዕትነት የተገኘ ለውጥ ነው። ስለዚህ ወጣቱ በማወቅም ሆነ ባለማወቅ በራሱ መስዋዕትነት የተገኘውን ይህንን ተስፋ ሰጪ የለውጥ ጅማሮ ለመቀልበስ ከሀገር ውስጥም ሆነ ከሀገር ውጭ የሆነው ለውጡን ለመቀልበስ ተግተው ለሚሰሩ ኃይሎች መሳሪያ እንዳይሆን ማሳሰብ ተገቢ ነው።
አሁን ያለውን አስቸጋሪ ሁኔታ ተገንዝቤያለሁ ያለው ይህ ስብስብ ለመንግሥት ኃላፊዎችም ማሳሰቢያለሁ።
በዚህ አስቸጋሪ የለውጥ ወቅት አገራችንን የመምራት ከባድ ኃላፊነት የወደቀባቸው የመንግሥት አካላትም የአገርንና የሕዝብን ደህንነት ለመጠበቅ ሲሉ እንዲህ አይነት አደገኛ ችግሮች ከመከሰታቸው በፊት የመከላከል እርምጃ እንዲወስዱና በመካሄድ ላይ ባለው ግጭት እጃቸው ያለበትን ኃይሎች በአስቸኳይ አጣርቶ ለሕግ የማቅረብ ኃላፊነታቸውን በአግባቡ እንዲወጡ ማሳሰብ እንወዳለን።
መግለጫው አክሎም ለውጡን ለማደናቀፍ ከውስጥም ሆነ ከውጭ ሆነው እየሰሩ ያሉ ኃይሎች በመካከላችን የሚታዩ ልዩነቶችን ተጠቅመው ለውጡን እንዳይቀለብሱ አባሎቻችንና ደጋፊዎቻችንን ከጎናችን እንዲቆሙ ጥሪያችንን በጋራ እናቀርባለን ብሏል። እነዚህ በውስጥና በውጭ አሉ የተባሉትን የለውጡን ሂደት አደናቃፊ ኃይሎች ማንነት ለመጥቀስ ግን ስብስቡ አልፈለገም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ሁለተኛው አጋማሽ የወሰድነው ዘገባ ይኖረናል፣ እንድትከታተሉ እንጋብዛችኋለን።
በኃላፊነት ከጸጥታ መዋቅሩ ጋር አብረን እጅና ጓንት ሆነን እየሰራን ነው ያለ ነው። በመሰራታችን ምንም ችግር ሳይፈጠር ህዝባችን በሰላም ተስተናግዶ የሄደበት ሁኔታ ነው ያለው።
የባህር ዳር ከተማ ወጣቶች ናቸው ከፖሊስ ጋር በመተባበር በበጎ ፈቃደኝነት ጸጥታ የማስከበር ተግባር እያከናወኑ መሆናቸውን አስታውቀዋል። አብራችሁን ቆዩ።
ወደ ቀጣዩ ዘገባ እናልፋለን። በኦሮሚያ ክልል በሰንቀሌ ፖሊስ ማሰልጠኛ ማዕከል ውስጥ ቁጥራቸው ወደ 3000 የሚጠጋ ሰልጣኞች ትናንት ራታቸውን ከተመገቡ በኋላ የጤና መታወክ እንደገጠማቸው ተገልጧል። ሰልጣኞቹን ያሳመማቸው ምክንያት ለማወቅ ከምግብና ከውሃ ናሙና ተወስዶ ለምርመራ ተልኳል። ቆንጅታ እየተከታተለዋለች።
ከአምቦ ከተማ ቅርብ ርቀት ላይ በሚገኘው የሰንቀሌ የፖሊስ ማሰልጠኛ ማዕከል ሰልጣኞች ራታቸውን በልተው ጥቂት እንደቆዩ ማስመለስን ጨምሮ በመታመማቸው ምሽቱን ወደ ተለያዩ የሕክምና ተቋማት እንደተወሰዱና ሌሊቱን ሕክምና ሲደረግላቸው እንደቆየን የተገለጸው ሕክምና ከተሰጠባቸው ሆስፒታሎች አንዱ የሆነው የአምቦ ሪፈራል ሆስፒታል የሕክምና ዲሬክተር ዶክተር ጎንፋ ሞቲ ለቪኦኤ በሰጡት ቃል ሆስፒታላቸው ወደ 2000 የሚሆኑትን ተቀብሎ ሌሊቱን በርብርብ ሕክምና ሲሰጥ ማደሩን ተናግረዋል። ስላልተሻላቸው ወደ ሆስፒታሉ ከተመለሱት ከአምስቱ በስተቀር የተቀሩትን ወደ ማሰልጠኛው ሸኝተናል ብለዋል። በጉደር ሆስፒታልና በአምቦ አጠቃላይ ሆስፒታልም ሕክምና የተደረገላቸው እንዳሉ ጠቅሰዋል።
እዛ ስልጠና ላይ ያሉ ብዙዎቹ ምግብ ከበሉ በኋላ ማስታወክ እና የሆድ ቁርጠት እንደዚህ አይነት የሚመስሉ ምልክቶች የታዩባቸው ከዛ በኋላም ብዙዎቹ ወደ የኛ ሆስፒታል እና ወደ አምቦ አጠቃላይ ሆስፒታል እንዲሁም ጉደር ሆስፒታል ነው የተወሰዱት። እኛ ጋር ሲደርሱ ብዙዎቹ እያስታወካቸው ስለነበረ ብዙ ከውስጣቸው ብዙ ፈሳሽ ስለወጣ የመጀመሪያ እርዳታ ስናደርግላቸው ነው የቆየ ነው። ወደ 2000 የሚሆኑ ነው ወደ እኛ ሆስፒታል የደረሱት። ሐኪሞችን አስተባብረን ተማሪዎቹም ተረባርቦ ብዙዎቹ ወደ ምሽቱ ወደ 8:30 አካባቢ ሕክምና ወስዶ አብዛኛዎቹ ወደ ካምፕ ተመልሰዋል። ወደ 5 የሚሆኑ ብቻ ነው እኛ ጋር ያደሩት። እነሱም ጠዋት አካባቢ ተስተካክሎ ወደ ካምፕ ተመልሶ ነበርና ግን አሁን ከታክሞ ወደ ካምፕ ከገቡት ውስጥ ወደ 5 የሚሆኑት አሁንም ተመልሶ እኛ ጋር ናቸው።
እንደገና መማቸው
ትንሽ አሁን መጀመሪያ ትውከት ነው የነበረው። አሁን ተቅማጥም ስለጀመራቸው ወደ ሆስፒታላችን ተመልሶ ሕክምና እየተደረገላቸው ነው።
ሰልጣኞቹን ለህመም ያበቃቸውን ምክንያት የተጠየቁት ዶክተር ጎንፋ ሞቲ ከተመገቡት ምግብና ከውሃው ናሙና ወስደን ለምርመራ ልከናል፣ ውጤቱን እየተጠባበቅን ነው ብለዋል።
ምልክቶቹ የሚመስለው የምግብ መመረዝ እና ሌላም ብዙ ስንጠይቃቸው የነበረው ውሃ ምናምን እያሉ ነበር። ግን እኛ በአካልም እዛም ሰንቀሌ ምርጄ ነበር ወደ 7:30 አካባቢ ከሌሊቱ ማለት ነው። እና ናሙናዎችን ወስድናል። ከውሃም ከዳቦም ከሽሮ እነሱ የበሉትም ናሙና ወስድናል። ያንን ናሙና ደግሞ ወደ ፓስተር እና ወደ ኤፍማካ ተልኮ አሁን ምርመራ እየተደረገበት ነው እንጂ ምንም እስካሁን ይሄ ነው ማለት የማይቻል ነው። ስለዚህ ሰዎቹን ሕክምና መስጠት ነው እኛ ስራ የነበረው። መጀመሪያ ብዙዎቹ ወደ ካምፕ ተመልሶ የተረጋጉ ናቸው።
በሆስፒታሉ ሕክምና ተደርጎላቸው በመመለስ ላይ ከነበሩት መካከል የተሳፈሩበት መኪና ተገልብጦ በጥቂቶች ላይ ቀላል፣ አንድ ሰው ደግሞ ከበድ ያለ ጉዳት እንደደረሰበትና ሕክምና ላይ እንደሚገኝ ዶክተር ጎንፋ ጨምረው አስረድተዋል።
አመሰግናለሁ ቆንጂት ለዘገባው። አሁን ከምሽቱ 3:33 ሊል ነው አዲስ አበባ ላይ። የሰዓቱን ዋና ዋና ዜና አዲሱ ያሰማናል።
ቡራዩ ውስጥ በተቀሰቀሰ ግጭት እስካሁን ባለን መረጃ 23 ሰዎች ሞተዋል። በዛሬው ዕለትም አዲስ አበባ ውስጥ በተፈጠረ ሌላ ግጭት 5 ሰዎች መሞታቸውን ፖሊስ አስታውቋል። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ የላቀ ሐሳብ ለበለጠ ድል በሚል ስያሜ 9ኛ ድርጅታዊ ጉባኤውን ነገ ይጀምራል። ከአጀንዳዎቹ አንዱ የአርማ ለውጥ ማድረግ መሆኑም ታውቋል። ሶማሊያ ውስጥ ከግርዛት ጋር በተያያዘ አንዲት የ10 ዓመት ሕፃን ሕይወቷ አለፈ። ይቺ ሕፃን ሙምታር ቆራኔ ስትሞት 3ኛ መሆኗ ነው በዚህ ሳምንት ብቻ። የኮንጎ ፖለቲከኛ ዣን ፒየር ቤምባ ለምስክሮች ጉቦ በመስጠት ወንጀል የአንድ ዓመት እስራት ተበየነባቸው። ይሁንና ይህን አንድ ዓመት ቀደም ብሎ እስር ቤት ስላሳለፉ እንደገና ወደ ወህኒ አይገቡም። የደቡብ ሱዳን ፕሬዚዳንት ሳልቫኪር የሽምቅ ተዋጊዎች መሪ ሪክ ማቻር ወታደሮቻቸውን ከየሪቨር ግዛት እንዲያስወጡ ጠየቁ። የሚሉ ዋና ዋናዎቹ ናቸው።
አመሰግናለሁ አዲሱ። ለሰዓቱ ዋና ዋና የዓለም ዜና በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። የባህር ዳር ጸጥታና የከተማይቱ ወጣቶች ተሳትፎ
የባህር ዳር ከተማ ወጣቶች ከፖሊስ ጋር በመተባበር በበጎ ፈቃደኝነት ጸጥታ የማስከበር ተግባር እያከናወኑ መሆናቸውን አስታውቀዋል። ሪፖርተራችን አስቴር ምስጋናው ከባህር ዳር ዝርዝሩን አቀርባለች።
በባህር ዳር ከተማ ውስጥ ከአምስት ወራት ወዲህ በከተማዋ ታላላቅ ሰልፎችና አቀባበሎች ተካሂደዋል። ከ50 ሺህ እስከ 60 ሺህ በሚይዘው ብሔራዊ ስቴዲየም ከጠቅላይ ሚኒስትር ዶክተር አብይ አህመድ የድጋፍ ሰልፍ እስከ አርበኞች ግንቦት ሰባት አቀባበል፣ ከዚህ ባለፈ ደግሞ በየጊዜው የሚካሄድ ስፖርታዊ ጨዋታዎችም አሉ። ታዲያ እነዚህ ሁሉ ዝግጅቶች ያለምንም ኮሽታ በሰላማዊ መንገድ ነው የሚጠናቀቁት። የዚህ ምስጢር ደግሞ የከተማዋ ወጣቶች የከተማዬ ሰላምና የህዝብ ደህንነት ይመለከተኛል በማለት በበጎ ፍቃድ ተደራጅተው ከፖሊስ ጋር አብረው በመቆማቸው ነው። ይህንን ደግሞ ሳጅን ጸሐየው ደምሴ አረጋግጠውልኛል።
እንግዲህ ባሳለፍነው አመት የተወሰነ ክፍተት ነበረ። እኛና ህዝቡ ህግ ለማስከበር አንዳንድ ነገሮች ስናይ ወጣቱ ጋር እንጋጫለን። አሁን ግን ያለው ነገር እያገዙን ነው። ወንጀለኛ ስንይዝ ምን እንተባበራችሁ ይላሉ። ወጣቱ እዚህ ስቱዲዮም የመጣው ብቻ አይደለም፣ በከተማው ስንሰማራ ባጃጅ ያለው ባጃጁን ወደ ጣቢያ ለማስገባት ምን እንተባበራችሁ እንገዛችሁ ስንፈትሽ፣ ራሱ ስቱዲዮም ስንፈትሽ በደንብ ፈትሹ አይዟችሁ እናንተ ጋር እያሉ በጣም የተሻለ ግንዛቤ እየፈጠሩልንም እያገዙንም ነው ያለ። አሁን ምንም ይሁን ምን ስትፈጠር ለእኛ መቶ ይጠቁማሉ፣ ያስረክባሉ። እኛ አሁን ተነሱ ጋር ነው ያለን፣ ተደምረናል። አሁን እውነቱን ለመናገር
ሁሉም ወጣቶች በመንግስትም ይሁን በግል የስራ ተቋም ውስጥ የሚሰሩ ናቸው። እንዲህ ሀገራዊም ሆነ ክልላዊ ዝግጅት በከተማዋ ሲኖር ተሰባስበው በመመካከር ከፖሊስ ጎን ይቆማሉ። ለዚህ ምስክር የሆነው ደግሞ ወጣት ሳምሶን ተረፈ የቴኳንዶ ማሰልጠኛ ተቋም አለው። የበጎ ፍቃድ አገልግሎት ሰጪ መለዮ ለብሶ ወደ ስታዲየም የሚገባውን ሰው ሲፈትሽ አገኘሁት።
የከተማችን ገጽታ የሆነ እንዲፈርስ ስለማንፈልግ በበጎ አድራጎት ነው። ቱሪስቶችንም ባህር ዳር ላይ መጥተው እንደፈለገ ተዝናንተው እንዲሄዱ ለማድረግ ነው።
እንዴት ነው የምትሰባሰቡት?
የማህበሩ ሊቀመንበር አለ፣ በዛ አማካኝነት ነው። የግሩፕ መሪ አለ። እኔ የምመራው ግሩፕ ካለ እኔ ስልክ ደውላለሁ። ልክ በተመሳሳይ ሌላም ግሩፕ መሪ ካለ በግሩፕ እንነጋገራለን። ቀድሞ ነው የሚነገረን ነገራችን። ስለዚህ ለዛ ዝግጁ እንሆናለን። እንዴት መርዳት እንዳለብንም እንነጋገራለን፣ በኢንፎርሜሽን ደረጃ ማለት ነው። እኛ ስብርሳችን እንተወቃለን። ነገር ግን ምናልባት የዚህን ሰላም የዚህን ሰላማዊ ሰልፍ የማይፈልጉ ኃይሎች አሉ። እነሱ ደግሞ እንዲገቡ አንፈልግም። ምክንያቱም የፖሊስ ኃይል ብቻ ግዴታ አይኖርበትም። በሱ ብቻም አይደለም፣ እኛ ለምን ፖሊሶችን ወንድሞቻችን ናቸው፣ እነሱን ማገዝ አለብን። ሁለተኛ ደግሞ ህብረተሰባችን አለ። በስጋት ያለምን ስጋት ገብቶ ወጥቶ ተዝናንቶ እንዲሄድ ነው የምንፈልገው። ምክንያቱም እንኳን በፊት ጥሩ ገጽታዎች ስላልነበሩ ከአድማ በታኞች ይልቅ እኛን የማቅረብ ነገሮች፣ እኛን የመስማት ነገሮች እናያለን። ነገር ግን የእኛ እዚህ ጋር መቆም ለህዝቡ ብቻ አይደለም፣ ለአድማ በታኞችም እፎይታ ነው። ሁለቱንም የማገናኘት ስራ እየሰራን ስለሆነ ማለት ነው።
የወጣቶቹ ተወካይ አስተባባሪ ወጣት ገበያ ዋደን እንደነገረኝ መዋቅሩ ጠንከር ያለ መሆኑንና እርስ በርሳቸው የሚተዋወቁ ወጣቶችን ያካተተ ነው ይላል።
ይህ ወጣት የሚተዋወቀው መጀመሪያ ላይ በችግሩ ነው የተገናኘው። 2008 ለ2009 በነበረው የፖለቲካ አለመረጋጋት ችግር በዛን ሰዓት ወጣቱ ተዋውቋል። ብዙ ጓደኞቻችን ህይወታቸውን ሰውተዋል። ከዛ በኋላ ደግሞ ዶክተር አብይ ከገባ በኋላ ከተተኩ በኋላ ሰላም ሲመጣ ይህን ሰላም ለማስቀጠል ቁጭ ብለን ተነጋግረን ባህር ዳርን እንደ ባህር ዳር እንዴት ነው ሰላሟን እውን የምናደርግ በሚል ተነጋግረን ነው ወደዚህ ተግባር የተሰማራ። የዶክተር አብይ የድጋፍ ሰልፍ ስናስተባብር ህዝቡ በነቂስ ወጡ። ከጸጥታው አካል ጋር መዋቅር ጋር አብረን እጅና ጓንት ሆነን እየሰራን ኃላፊነት ወስደን እየፈተሽነን እየሰራልን ያለን። እዛ ውጭ ደግሞ እሱ ታማኝ በየነ የመጣ ጊዜ እሱንም ደግሞ በኃላፊነት ከጸጥታ መዋቅሩ ጋር አብረን እጅና ጓንት ሆነን እየሰራን ያለ ነው። በመሰራታችን ምንም ችግር ሳይፈጠር ህዝባችን በሰላም ተስተናግዶ የሄደበት ሁኔታ ነው ያለው።
ቁጥራችሁ ምን ያህል ትሆናላችሁ?
በአስተባባሪ ኮሚቴነት ያለ ነው አሁን ወደ 40 ነው። በእኛ ስር ደግሞ ያለ አስተባባሪ ደግሞ አለ። ያንን እኛ በበላይነት እየተቆጣጠርን ቦታዎችን እየሰጠን ኮንትሮል እናደርጋለን።
አንድ ሰው ስንት ይዛል?
አንድ ሰው ቢያንስ 5 ሰዎችን ይዞ ነው የሚሄደው። አንድ ሰው 5-10 ድረስ አደረጃጀት አለው። በዛ መሰረት ነው እየመራ ያለው ይህ መዋቅር ማለት ነው። ከዛ በኋላ አጠቃላይ እየዞረ ሁሉንም በቃ እንዲያውም የሚገርምሽ ነገር የሰው ኃይል ባነሰበት ቦታ የሰው ኃይል በሚያስፈልግበት ቦታ ጸጥታ መዋቅሩን እየጠየቅን እናስገባለን። ከጸጥታ መዋቅሩ ጋር የሚያስፈልጋችሁ ኃይል ካለ ንገሩን እያልን እና እስከዚህ ነው እየሰራን ያለን።
ሁላችሁም አስተባባሪዎች መደበኛ ስራ አላችሁ ማለት ነው? ያንን ስራ እየተዋችሁ ነው ማለት ነው በወቅታዊ ስራዎች ላይ እንዲመገቡ?
አዎ ስራ ያለን ወደዚህ ስንገባ አላፊዎቻችን ያስፈቀደነ አላፊዎቻችንም ደግሞ ትልቅ አላፊነት እንደያዝነ ስለሚያስቡ ለአካባቢው ሰላም ስከሆነ ድረስ ፍቃድ ይፈቅዱልን በዛ መንገድ ነው ወደ ስራ ተሰማርተን እየሰራን ያለ ነው።
የከተማይ ሰላም የህዝብ ደህንነት ይመለከተኛል የሚል አቋም ያለው ወጣት ጥርቅም በመሆኑ ምቹ ሁኔታን አልፈጠርንም ይላል። በተለይ ከሰሞኑ በአዲስ አበባ የሚስተዋሉ ሁከቶችን ተከትሎ ያስተላለፈው መልእክትም አለ።
ሰርገው የሚገቡ አንዳንድ አካሎች አሉ። ሰርገው ገብተው ይህን ሰላም የሚያደፈርሱ በርካታ ኃይሎች አሉ። ሰሞኑን የገጠመን ችግር አለ። ሰርገው ገብተው ከስብሰባችን እኛ ከምንወያየ ስብሰባ የሚያደፋርሱ ማለት ነው። እንዲህ አይነት አመለካከት ካላችሁ ግና ትክክል አይደላችሁም ብለን በሰላማዊ መንገድ ያስታረቀበት ሁኔታ አለ። ዱላ አልገጠምንም በነገራችን ላይ። ስለዚህ በዚህ መንገድ ነው እየሰራን። ሰርጎ ገቦች ባህር ዳር ላይ በታሪክ ምንም ነገር የሚያመጡት የለም። እናቃቸዋለን፣ ለይተናቸዋል። ማስጠንቀቂያም እየሰጠን ነው። ረፉ፣ ስርዓት ያዙ። ይሄ ሰላም ባለበት ሀገር ነው መኖር የምንችለው። ሰላም ከሌለ መኖር አንችልም። ቁሙ፣ ተው እያልን ነው። እዚህ በኋላ እንዲህ እያልን እንኳ ቢገቡ እኛ ከነሱ ጋር ዱላ አይደለም የምንገጥመው። የጸጥታ ኃይላችን አለ። መረጃ እያጋለጥን እነዚህን ሰላም የሚያደፈርሱ አካሎችን ለጸጥታ መዋቅሩ መስጠት ነው መረጃ የሚሆን። ለኦሮሚያ ወጣቶች ማስተላልፈው ምንድን ነው? በርካታ ሰርገ ገቦች ስላሉ እነዛን አንጥረው ለይተው በእውን ማወቅ መቻል አለባቸው። ካወቁ በኋላም እነሱ አይደለም እርምጃ የሚወስዱት። እነሱ መረጃውን አጠናክረው ለጸጥታ መዋቅሩ መረጃ ሰጥቶ ህጋዊ እርምጃ እንዲወሰድባቸው ማድረግ አለባቸው የሚል መልእክት ነው ማስተላለፍ።
ለካ ያለ ህብረተሰብ ተሳትፎ ወንጀልን መከላከል አይቻልም የሚለው አባባል ያለ ነገር አይደለም የሚባለው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን ለዘገባው። ወደ ተከታዩ ቅንብር ነው የምናልፈው። አፍሪካ ነክ ርዕሶች።
ኢትዮጵያና ኤርትራ በመካከላቸው ሰላም ማውረዳቸውን ተከትሎ ሶማሊያም ከኤርትራ ጋር ያለትን ግንኙነት የማሻሻል ሂደት መጀመሯ ይታወሳል። ባለፈው ሐሙስ ደግሞ የኤርትራና የጅቡቲ ግንኙነት ረጅም ጊዜ ሻክሮ ከቆየ በኋላ ግንኙነቶቻቸውን ለማደስ እንደተስማሙ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ገልጠዋል። ጅቡቲ ከኤርትራ ጋር ያላት ችግር ሳይፈታ ኢትዮጵያ ማዕቀብ እንዲነሳላት መጠየቋ እንዳላስደስታት ተዘግቦ ነበር። ስለዚህ ጉዳይ እንዲያብራሩልን አቶ ማህሪ ዮሐንስንና አቶ አብዱርሃማን ሰይድን ጋብዘናል። አዳነች ፍሳዬ ነች ጋብዛ ያወያየቻቸው።
ጅቡቲ እንግዲህ ከኤርትራ ጋር ሁለት ጉዳዮች ነው ያሏት። አንደኛው የድንበር ጉዳይ አለ፣ ያልተፈታ ማለት ነው። በራስ ዱሜራ አካባቢ ያለው በኤርትራና በጅቡቲ የሚያስተሳስብ ያልተዘጋ ጉዳይ አለ። እሱ እንግዲህ አይዘር በስምምነት በሁለቱ መንግስታት ሜይቢ በዳኝነት ሪጂናል ጋቨርንመንት ይሁን ወይም ከአፍሪካን ዩኒየን ወይም ደግሞ ወደ ኢንተርናሽናል ኮርት ልክ ከኢትዮጵያ ጋር እንደተደረገው ከዛም በፊትም ከየመን ጋር በሃኒሽ አይላንድ እንደተደረገው ኢንተርናሽናል አርቢትሬሽን ጠይቆ በዛም መፍታት ነው። ሁለተኛው ከዚህ ጋር ተሳስሮ የሚመጣው እንግዲህ ጅቡቲ እስረኞች አሉኝ ትላለች ኤርትራ ውስጥ። ዛሬ አንድ ሁለት ዓመት ይሆናል በቀጠር ሚዲየሽን መሰረት 8 የሚሆኑ የጅቡቲ የጦር እስረኞች ተፈቶ ወደ ሀገራቸው ተመልሰው ነበር። ግን ጅቡቲ እንደሚሉት እስካሁን ገናም ሌላ ተጨማሪ ቁጥሮችም አሉን ቦታቸውና ሁኔታቸውን ማይታወቅ። ሁለተኛው የወደቡ ጉዳይ ነው። ወደብ እንግዲህ ኢትዮጵያ በአሁን ጊዜ የምትጠቀመው የጅቡቲን ወደብ ነው። እስከ 95% የኢትዮጵያ ኢምፖርት ኤክስፖርት በጅቡቲ ነው የሚገባው እና የሚወጣው ያለው እና በኤርትራ በኩል መጠቀም ከተጀመረች ኢትዮጵያ እንግዲህ ጅቡቲን አፌክት ያደርጋቸዋል ኢኮኖሚካሊ። በዛም ላይ ጅቡቲና ኢማራቶች በወደቡ የተነሳ አለመግባባት ታይቶ ነበር። ኢማራቶች የቂም በቀልና የሾርት ተርም እንትን አላቸው። ጅቡቲን ለመቅጣት ተብሎ ነው እንግዲህ ወደ አሰብ ተዘዋወሩ ወዲያው ነው። አሁን ባለፈው ጥቂት ቀናት ደግሞ የተሰማው ከአሰብ እስከ አዲስ አበባ የሚደርስ ቲዩብ ያደርጋሉ ለፔትሮሊየም ማጓጓዣ የሚሆን ማለት ነው። እና ይሄን ነገር ለጅቡቲ በጣም ያሰጋል። ምክንያቱም የጅቡቲ ዋናው ገቢ ከወደብ ነው። ግን በቅንነት ከተሰራ የጅቡቲና የኤርትራ ወደቦች ብቻ ሳይሆን የሶማሌዎችም ጭምር፣ የኬንያም ጭምር፣ የሱዳንም ጭምር ሁሉም ለአካባቢው ጥቅም ሊውሉ ይችላሉ። ማለት አካባቢው ያለው የሕዝብ ብዛትና የቁጠባ መበልጸግን ሌላም አስገብቶ ሲታይ እነዚህ ሁለት ሶስት ወደቦች ብቻ ላይበቁት ይችላል። ከዛም በላይም ሌላ ግንኙነቶች እስከ ሴንትራል አፍሪካ የሚደርስ ንግድና ሌላም መመስረት ይችላል። ዋናው ለጅቡቲ የሚያሰጋቸው ከኤርትራ ጋር ያላቸው የድንበር እና ከድንበር የተያያዘ ጉዳዮች ሳይፈቱ በኤርትራና በኢትዮጵያ በኩል የሚገኘው ሰላምና እርቅ እንዲያውም በዛም ተጨምሮም ሶማሌም ሲገባበት እና በዛ ምክንያቶች እንግዲህ ማዕቀቡ ሲነሳ ከኤርትራ እንግዲህ ጅቡቲ አለኝ የምትለውን የድንበር መብቶችን ሌላም ላይከበርላት ይችላል። እንደዛ ሆኖም ሊጠፋ ይችላል። ይሄን ይመስለኛል የጅቡቲን የሚያስቆጣ ያለው።
እሺ፣ አቶ መሐሪ ዮሐንስ።
አብዱራህማን እንዳለው አንደኛው የወደብ ጉዳይ ነው። ከአረብ ኤምሬት ጋር ያላቸው ግንኙነቱም እንዲሁ የኤርትራ ወደቦች መጠቀም ከተጀመረ በተለይ ደግሞ ገበያ መሰረት ያላደረገ ዋጋውን ዝቅ አድርጎ የማቅረብ ሁኔታ ከታየ ኢኮኖሚካሊ ይጎዳል። ግን እንደ መርህ ሊያዝ የሚገባው ማንኛውም ሀገር ከአንደኛውን ሀገር ጋር ግንኙነት ስላለው የኢኮኖሚ የንግድም ስላለው ከሌላው ሀገር ጋር አይመሰርትም ማለት አይደለም። ኢንተግሬሽን ሲኖር የግድ በገበያ መርህ ተወዳዳሪ ሆኖ መገኘት ነው። በወደብ ሰርቪስ ላይ ጥገኛ የሆነ ኢኮኖሚ ከመገንባት ይልቅ ከዚህ በተጨማሪ መስራት ይገባቸዋል። ዘን ኢትዮጵያ ከጅቡቲ ከኤርትራ ብዙ ወደቦች ብቻ ሳይሆን ይቀርባል በተባሉት ወደቦች ከኬንያም ጭምር ከሱዳንም ጭምር ምናልባት ከሶማሊያም ጭምር ልትጠቀም ይችላለች። እንደዚህ ሲሆንም ነው ጤናማ ግንኙነት በአካባቢው አብሮ የማደግና አብሮ የመልጸግ መንፈስ ሊፈጠር የሚችለው። መፍትሄው አሁንም በጋራ ጥቅም በመርህና በተቋማዊ አሰራር የሚመሰረት ዘላቂ ግንኙነት ካለ በህጋዊ መርህ መሄድ ግንኙነት ካለ ሁሉም ሀገራት ልዩነታቸው አጥበው በጋራ ይጠቅመናል የሚል የጋራ ጥቅምን ለማስጠበቅ በጋራ መስራት ነው። ቀጠናው የተሻለ ሰላም ሊኖረው ይችላል ብለን በምኞትና በመርህ ደረጃ መናገር እንችላለን። በተለይ ኤሚራቶች ያላቸው ዶላርን ተጠቅመው በቀጠናቸው ያጋጠማቸውን ሽኩቻ ወደዚህ ኤክስፖርት የማድረግ ቴንደንሲዎች እነዚህን ካላስቆሙ የአፍሪካ ቀንድ መንግስታት ደግሞ በግልጽ ለህዝቦቻቸው ጥቅም አመቺ የሆነውን መንገድ በግልጽ መርምረው አጥንተው መንገድ ካልያዙ ፈጠና ውስጥ ቮላታይል ነው፣ አዳጋች የሆነ ችግርም ሊፈጠር ይችላል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደሚቀጥለው ወቅታዊ ዘገባ እናልፋለን።
በቡራዩና በአካባቢው በሰላማዊ ዜጎች ላይ የተፈጸመው ጥቃትና የጭካኔ አድራጎት በአርበኞች ግንቦት ሰባትና በአቶ ዳውድ ኢብሳ በሚመራው የኦሮሞ ነጻ አውጪ ግንባር ስም አስመስለው የተደራጁ ቡድኖች የፈጸሙት ስለመሆኑ ፍንጭና መረጃ አለን ብለዋል የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለአሜሪካ ድምፅ በሰጡት ቃል። ጥቃቱና ግርግሩ የተጀመረው ለውጥ እንዳይሳካ ሆን ተብሎ ታስቦበት የተከናወነ ነው ብለዋል ኮሚሽነሩ። በሁለቱ ድርጅቶች ስም ተደራጅተው ጥቃት ፈጽመዋል ያሏቸው ሰዎች ማንነት ምርመራው ከተጠናቀቀ በኋላ ይፋ እንደሚደረግም ገልጸዋል። ኮሚሽነር ዘይኑ ጀማልን ያነጋገረችው ጽዮን ግርማ ተከታዩን አጠናቅራለች።
የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል በቡራዩ ከተማ ስለተፈጸመው ጥቃትና በአዲስ አበባ ከተማ ዛሬ ስለተፈጠረው ሁኔታ ማብራሪያ እንዲሰጡን ጠይቀናቸው ሰፋ ያለ ማብራሪያ ሰጥተውናል። በቡራዩ ከተማ ጥቃቱ የተፈጸመባቸው አካባቢዎች ህጋዊና ሰነድ አልባ ቤቶች ተራርቀው የተሰሩባቸው፣ ምቹ የመኪና መንገድ የሌላቸው በመሆናቸው ጥቃቱ በሚደርስበት ጊዜ በፍጥነት ፖሊስ ወደ አካባቢው ገብቶ ከጥቃት መከላከል እንዳልቻለ ገልጸዋል።
በጣም ብዙ ህዝብ የሚኖርባቸው አካባቢዎች ናቸው። ለጸጥታ ኃይሉ በቶሎ ገብቶ የሰብት ለማዳን ያልተቻለበት መጀመሪያ በጣም በጣም ውድቃ ነበረ። ከዛ በኋላ አንድ ቦታ ላይ አንድ ሴንተር ላይ ጸጥታ ኃይሎቹ በመኪና እናደርሳቸዋለን በእግራቸው እየገቡ ቤት ላይ ዞረን ነው። ይህን ካደረግን በኋላ ምንም አይነት ያጋጠመ የነፍስ ግድያ የሚሆን ለንብረት ዝርፊያ የለም።
የደረሰው ጥቃትና አገዳደሎቹ ጭካኔ የተሞላባቸው ናቸውም ብለዋል።
ነው ድብደባ በሰንጀር ወጋት ተለያየ መልኩ ነው እና በአካል ላይ የተለያየ አካል ላይ ጉዳት ማድረስ ስለሆነ ያው አንድ ጊዜ በጥይት ከመግደል እንደዚህ አይነት መግደል እና በእንደዚህ አይነት መልኩ ደብድቦ እያሰቃዩ መግደል የተለያየ ናቸው። ጌታና የተሞላባቸው ናቸው አገዳደሎች። በተለይ
በዚህ ጥቃት የቆሰሉት ሰዎች ጳውሎስና ዘውዲቱ ሆስፒታሎችን ጨምሮ በተለያዩ የሕክምና ተቋማት ተኝተው ሕክምና እየተደረገላቸው እንደሆነ እስካሁን የተጣራ የሟቾች ቁጥር መረጃ እንደሌላቸው በመጣራት ላይ እንደሚገኝ ጠቁመው፣ ነገር ግን በቡራዩ የተገደሉት ሰዎች ቁጥር 25 እንደሚደርስ ተናግረዋል። በዚህ ድርጊት የተጠረጠሩ እስካሁን ወደ 400 ሰዎች ታስረዋል። አሁንም ማሰሩ ቀጥሏል ብለዋል። የተፈናቀሉትን ሰዎች ለመርዳት ርብርብ እየተደረገ ነው። ወደ መኖሪያ ቀያቸው ለመመለስና ለማረጋጋት ደግሞ የአዲስ አበባና የኦሮሚያ ፖሊስ በተጨማሪም የመከላከያ ሰራዊት አባላት ጭምር ርብርብ እያደረጉ ነው ብለዋል። ድርጊቱን በሁለት ድርጅቶች ስም አስመስለው የተደራጁ ሰዎች የፈጸሙት ነውም ብለዋል። እነማን ናቸው ብያቸው ነበር። ሌሎች ተያያዥ ጥያቄዎችም አንስቼላቸዋለሁ።
እነማን ናቸው በሲሆን አስቸጋሪ ነው የሚሆነው። በደንብ ምርመራውን ካጠራለቅም በኋላ ልንገልጽ ይሻላል። አሁን እርሊ ስለሆነ አንደኛ የምርመራም ሆነ የፍርድ ሂደት የሚያዛባ ስለሚሆን አሁኑኑ ዝም ብሎ ቅድመ ፍንጭ ብሰጥሽ አስቸጋሪ ነው የሚሆነው። ግን ድርጊቱ በደንብ ታቅዶ ሁለቱ ቡድኖች በማደራጀት ግጭቱ የሁለቱ ቡድኖች ደግሞ በአይዲዮሎጂ የሚለያዩ መሆኑን በደንብ ተሰርቶበት ሁለት በአይዲዮሎጂ የሚለያዩ ቡድኖች ግጭት በማስመሰል እና ከዛ ደግሞ ይዘቱ የብሔር ቅርጽ እንዲይዝ በደንብ ዲዛይን ተደርጎ የተሰራ ነገር መሆኑን ነው ያለን ፍንጭ እስካሁን ድረስ። ይሄ በጣም አደገኛ እና ያው በአንድ በኩል ከእነዚህ ቡድኖች በሰላም ገብተው ሊታገሉ በቀንነት ወደ ሀገር ግንባታ ሊሳተፉ የገቡ ቡድኖች እና መንግስት መካከል ግብግብ እንዲፈጠር በማሰብ በሌላ በኩል ደግሞ የብሔር ግጭት እንዲፈጠር ለማድረግ እና በዚህ ሁኔታ ሀገሪቱ ተመልሳ ወደ ትርምስ እንድትገባ ታልሞ ወደ ነገር እኩይ ተግባር ስለሆነ ያው ይህን ተግባር በደንብ ህዝቡ እንዲያውቀው እና እንዲያጋልጠው እንዲቆም በአግባቡ መሰራት እንዳለበት ለማመልከት ነው።
እንግዲህ ሁለት ቡድኖች ሲሉ እነዛ ቡድኖች ያሏቸው ቡድኖች ስማቸውን እነማን ናቸው? እነዚህ የተባሉት ድርጅቶች በስም
የሚጠቅም ከሆነ ለነገሩ ከነሱ ከራሳቸውም ጋር ከአንዳንዶቹ ጋር ከድርጅቱ አመራሮች ጋር ተነጋግረናል። ግን ብዙ ይጠቅማል ወይ ነው። ራሳቸው የድርጅቱ አመራሮች ወጥተው ራሳቸውም ለመናገር ዝግጁ ናቸው። ይህንን አይነት ብጥብጥ ለእኛ አይጠቅምም፣ እኛ የለንበትም የሚል ትልቅ አቋም ነው ያላቸው እና በቅርብ የገቡ ድርጅቶች ናቸው። ትልቅ ተቀባይነትም ያላቸው ናቸው ተጀርባቸው።
ስለዚህ በእነሱ ስም ሌሎች እያደረጉት ነው እያሉ ነው?
አዎ በትክክል ያለምንም ጥርጥር እነሱማ በምንም መልኩ በቅንነት መንግስትን ለማገዝ እንደውም ሀገር የማረጋጋት ስራ ለማገዝ ሰላማዊ ትግል ለማድረግ ቆርጦ የገቡ መሆናቸው መንግስት በደንብ ያውቃል። ስለዚህ ግልጽ ነው። ምንም በእነሱ ስም ለመነገድ ነው እየተሞከራለ። ቅድም እንደነገርኩሽ በሁለት ምክንያት ነው። አንዱ ሁለቱ በአይዲዮሎጂ የተራራቁ ስለሆኑ እነሱ ለማስመሰል የሚያመቹ መሆናቸው የብሔር ግጭት ደግሞ ትልቅ የብሔር ግጭት በተለይ ትልቅ ብሔሮች እንዲጋጩ የማድረግ አላማ ያለው መሆኑን፣ ሌላው መንግስት ከነሱ ጋር ግብግብ ሊፈጥር እንደሚችል በመገመት የተደረገ ነገር ነበር። ዲዛይን የተደረገ
ግን አሁን ይሄንን ሲሉ ምናልባት ማህበረሰቡ ትክክለኛውን መረጃ እንዲያገኝ በስም ጠቅሰው ድርጅቶቹን ቢነግሩን የበለጠ ምስጢር ከማድረግ ይልቅ የተሻለ ይሆናል ከሚል ነው። አሁንም በድጋሚ እነማን ናቸው የሚል ጥያቄ ማነሳው
የግንቦት ሰባትና የአቶ ዳውድ ኢብሳ ቡድን የሆነው የኦነግ ፋክሽንን ነው ለማድረግ የተሞከረው።
ስለዚህ አሁን እንደሚሉኝ እነዚህ ሰዎች በአርበኞች ግንቦት ሰባትና በኦነግ ስም ግጭቶቹ በሁለቱ መካከል የሚመስል ይዘት ያለው ነገር ተፈጥሯል ነው?
እንደዛ ነው የተፈጠረው። እንደውም አሁን ለምሳሌ በተለይ ቡራዩ ላይ መጀመሪያ ከደቡብ የግንቦት ሰባት አባላት የሚመስሉ ሰዎች የኦሮሞ ተወላጆችን ቡራዩ አካባቢ ገለዋል። ከዛ በኋላ ነው የኦሮሞ ተወላጆች ደግሞ የደቡብ ተወላጆች ላይ ግድያ የጀመሩት ማለት ነው። በግልጽ ነው እንደዚህ አይነት ጥቃቶች ናቸው ያሉ። ስለዚህ ኢንዲኬሽኖቹ በሙሉ በደንብ የተቀረባበሩ ተለያዩ ናቸው። ሌሎች ማስረጃዎች ጭምር አሉ። አንዳንድ ቦታዎች ላይ ያው በእጅ ስለሌሉ አሁን በመረጃ ደረጃ ያሉኝ ደብዳቤዎች አሁን ለምሳሌ አርባ ምንጭ ላይ ሰላማዊ ሰልፍ እንዲደረግ ቡራዩ ላይ የሞቱ ወገኖቻችንን በተመለከተ ሰላማዊ ሰልፍ እንውጣ የሚል ደብዳቤ ተበትኖ እንደነበር ያደረጋቸው እንትኑ የተፈረመው ደብዳቤው ቀኑ ሐሙስ እንደሆነ የቡራዩ ደግሞ እንደዚህ አይነት ጥቃት የደረሰው ቅዳሜ ጀምሮ እንደሆነ የሚያመላክቱ ዌል ፕላንድ እና ብሪ ፕላንድ የሆነ ነገር እንደሆነ የሚያሳዩ በጣም ብዙ ፍንጮች አሉ። ሌሎችም ፍንጮች በቀጣይ እንገልጣል ፓስፖርት
እነዚህ የተደራጁ እንግዲህ ጥርጣሬ ነው ገና ምርመራው አልተረጋገጠም ይላሉ ነውና እነዚህ የተደራጁ ቡድኖች ማንን ነው የተጠቀሙት በማስፈጸሚያነት? ለምሳሌ ንብረት ተዘርፈዋል፣ የተደበደቡት ሰዎች ከተገደሉ በኋላ እነዚህ ይህን ድርጊት የፈጸሙ ሰዎች ንብረት ዘርፈው ሄደዋል ተብሏልና ንብረት የማስመለስ ስራ አለ ይላሉ ነው። ከየት ነው ንብረቱ የሚመለሰው? ማናቸው እነዛ ሰዎች? ቡድኖቹ እንግዲህ አሉ ብለዋል። እነዚህኛዎቹስ ታዲያ ይሄንን የፈጸሙት
ቡድኖቹ ለዚህ የተዘጋጁ ናቸው። ለዚህ የተዘጋጁ ሆን ተብሎ በደንብ ተደርገው ለዚህ ተዘጋጅተው የተቀመጡ ቡድኖች አሉ። በዋናነት እዛ ቡራዩም አካባቢ እነዚህን እንዲያግዙ የተደራጁ ስርዓት ደግሞ ወጣቶችም አሉ። ግን በደንብ የተዘጋጁ ትልቅ በትጥቅ ጭምር የታገዙ የተደራጁ በደንብ በጠቀስኩልሽ ድርጅት ስም ድርጅቶች በሁለቱም ድርጅቶች ስም በሁለቱም ወገን ተዘጋጅተው የተጠነቁ እንደነበሩ ነው። አሁን ከያዝ ናቸው የአየር ምልክት ማለት።
ሳምንታዊው የሰኞ ስፖርት በሰለሞን ክፍሌ ይቀጥላል።
ኬንያዊው ኢሉድ ኪፕቾጌ በትላንቱ የበርሊን ማራቶን አዲስ የዓለም ክብረ ወሰን አስመዘገበ። እንደምን አመሻችሁልኝ የተከበራችሁ አድማጮች። ይህን በቀዳሚና ሌሎች ዜናዎችም ይዘናል፣ አብራችሁን ቆዩ። ኬንያዊው አትሌት ኢሉድ ኪፕቾጌ ትላንት በበርሊን ማራቶን ላይ ያስመዘገበው አዲሱ የዓለም ሬኮርድ 2 ሰዓት 1 ደቂቃ ከ39 ሴኮንድ ነው። የ33 ዓመቱ ብርቱ አትሌት ኪፕቾጌ ሌላው ኬንያዊ ዴኒስ ኪሜቶ እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም እዚያው በርሊን ላይ ካስመዘገበው 2 ሰዓት 02 ደቂቃ 57 ሴኮንድ 1 ደቂቃ ከ20 ሴኮንድ ግድም ላጭቶለታል። ይህችን የዛሬዋን ቀን በትክክል ለመግለጽ ቃላት ያጥሩኛል። በእውነቱ የዓለምን ሬኮርድ በመስበሬ በጣም ተደስቻለሁ ብሏል ኪፕቾጌ። ኢሉድ ኪፕቾጌ በሪዮ ዲ ጄኔሮ ኦሊምፒክ የወርቅ ሜዳሊያ ተሸላሚ ነው። በትላንቱ የበርሊን ማራቶን በሴቶችም አሸናፊዋ ኬንያዊት ናት። ግላዲስ ቼሮኖ የኮርሱን ሬኮርድ በማሻሻል በ2:18:10 አጠናቃለች። በሌላ የማራቶን ውድድር ዜና ትላንት ኮሎምቢያ በተካሄደው ግማሽ ማራቶን ሲመራ የቆየው ኬንያዊው ጆዜፍ ኪፕሮኖ ኪፕቱሚ በመኪና ተገጭቷል። የተዘጋ መንገድ ጥሶ የገባ መኪና ነው ተብሏል። የ30 ዓመቱን ኪፕሮኖ ማብቂያው ላይ እንደ ተቃረበ የገጨው አትሌቱ መንገድ ዳር በተሰጠው የሕክምና እርዳታ ተነስቷል። ጓደኛው ዳንኤል ሙንዲ ውድድሩን አሸንፏል። ጊዜውም 1 ሰዓት 3 ደቂቃ ከ45 ሴኮንድ ነው። ትላንት አደጋው የደረሰበት ኪፕሮኖ በ2015ቱ የኮሎምቢያ ማራቶን ባለድል እንደነበር ይታወሳል። የውድድሩ አዘጋጆች በሰጡት ተጨማሪ ማረጋገጫ አንድ ሁዋን ካሚሎ አርቦሌዳ የተባለ የ38 ዓመት አማተር ሯጭ ፍጻሜው አቅራቢያ ተዝለፍልፎ ከወደቀ በኋላ ሕይወቱ አልፏል። ከልቡ ጋር የተያያዘ ችግር ነበረው ብለዋል ሐኪሞች ከምርመራ በኋላ በሰጡት ቃል። አድማጮች፣ እኔን በዙ ላብቃና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። ሁለተኛው የኢትዮጵያ ብሮድካስት ኮርፖሬት የስፖርት ሽልማት ትናንት አዲስ አበባ ውስጥ በድምቀት ተከናውኗል። ባለፈው ዓመት በመጀመሪያው ሽልማቱ ማለት ነው በአትሌቲክስና በእግር ኳስ በሁለቱም ጾታ በምርጥ ኮከብነት የፈጸሙትን ብቻ ሲሆን ዘንድሮ የሕይወት ዘመን ተሸላሚ አክሎ የሽልማት መጠኑን ከአራት ወደ አምስት ከፍ አድርጓል። በመሆኑም በአትሌቲክስ ዘርፍ በወንዶች አትሌት ሰለሞን ባረጋና በሴቶች አትሌት ገንዘቤ ዲባባን እንዲሁም በእግር ኳስ በወንዶች አብዱልከሪም መሐመድ በሴቶች ሰናይት ቦጋለን የዓመቱ ኮከብ ተሸላሚ ስፖርተኞች አድርጎ በማስመረጥ ለእያንዳንዳቸው የዋንጫና የ75,000 ብር ሽልማት ተበርክቶላቸዋል። አምስተኛው የሕይወት ዘመን ተሸላሚ የሆኑት አቶ ስንታየሁ እሸቱ ደግሞ የዋንጫና የ50,000 ብር ሽልማት አግኝተዋል። ከዓመቱ ምርጥ ተሸላሚ ስፖርተኞች መካከል የእግር ኳስ ኮከብ ተሸላሚው አብዱልከሪም መሐመድና አትሌት ገንዘቤ ዲባባ አስተያየታቸውን እንዲህ አሰምተዋል።
የቡድን አጋሮቼ ላመሰግን ወዳለሁ። በመቀጠል የቅዱስ ጊዮርጊስ ስፖርት ክለብ ደጋፊዎችን ማመስገን ፈልጋለሁ። በመቀጠል እንዲሁም የእግር ኳስ አድናቂዎችና እንዲሁም ደጋፊዎችን በጣም ማመስገን ፈልጋለሁ። ያው ማለት አመስግኜ አልጨርስም፣ ብዙ ናቸውና በዚሁ ባበቃ ደስ ይለኛልና አመሰግናለሁ።
ይህ ብቻ አይደለም፣ የብዙ ሰው ድካም አለበት። በተለይ አሰልጣኞቼ እንዲሁም ቤተሰቦቼ ማመስገን እፈልጋለሁ። እንዲሁም ይሄ ውድድር በመዘጋጀቱ እጅግ በጣም ተደስቻለሁ። ያው ይሄ ዋንጫ ለማግኘት ብዙ ደክመን እዚህ የምንደርሰው።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ክቡራትና ክቡራን አድማጮች፣ የኤርትራ ፕሬዚደንት ኢሳያስ አፈወርቂና የጅቡቲ ዋቻቸው ኦማር ጌሌ ዛሬ ጅዳ ሳዑዲ አረቢያ ላይ ተገናኝተዋል። ዝርዝሩን ነገ ይዘን እንመለሳለን።